የሶስተኛው ቀን ቪፓሻና ኮርስ የመምህር ጉንካ ንግግር። የሶስተኛው ቀን አለፈ። አሁን ሰባት የሥራ ቀን ይቀራቸዋል። ነገ አራተኛው ቀን ለእናንተ እጅግ በጣም ጠቃሚ ቀን ነው። ቪፓሻናን ትጀምራላችሁ፣ ማለትም የፓኛ መስክ ትገባላችሁ። የጥልቅ እውቀት መስክ፣ የብልሃት መስክ ውስጥ ትገባላችሁ። ማንኛውም በእነኚህ ሶስት ቀናት የተለማመዷቸው ነገሮች ለነገው ስራችሁ እጅግ በጣም አስፈላጊ ቅድመ ዝግጅቶች ናቸው። ትልቁ ስራችሁ የሚጀምረው ነገ ነው። በእነዚህ ሶስት ቀናት ራሳችሁን ለዋነኛው ስራ ማለትም ለቪፓሻና ስታዘጋጁ ነበር። ያለ ጠንካራ ሲላ ቪፓሻናን ተለማምዶ ጥሩ ውጤት ማግኘት በፍጹም አይቻልም። ያለ ጥሩ ሰማዲ ቪፓሻናን በፍጹም መለማመድ አይቻልም። ስለዚህ በእነዚህ ሶስት ቀናት በመጀመሪያ ቀን የወሰዳችሁትን አምስት ማዕቀቦች በጥንቃቄ እያከበራችሁ ነበር። ይህ ሲላ ነው። ይህ የአጠቃላይ ቴክኒኩ መሰረት ነው። መሰረቱ ጠንካራ ከሆነ በሱ ላይ የሚገነባው ፎቅም ጠንካራ ይሆናል። በዚህ ጠንካራ መሰረት ላይ ሆናችሁ ሰማዲን አናፓና በሚባለው ቴክኒክ ጀመራችሁ። አናፓና ማለት ትንፋሽ ሲወጣና ሲገባ ማጤን ነው። ሲላ ትክክለኛ ሰማዲ ወይም ትክክለኛ የአእምሮ ስብስብ እንዲኖራችሁ ይረዳል። ከ25 ክፍለ ዘመን በፊት በህንድ ውስጥ ለሲላ ምንም ጥቅም የማይሰጡ አስተማሪዎች ነበሩ። ምናልባት አሁን ባለንበትም ዘመን አንዳንድ እንደዚህ አይነት አስተማሪዎች ሊያጋጥሟችሁ ይችላሉ። ጥሩ ስነ ምግባር ለማከናወን አትጨነቁ። የፈለጋችሁትና የሚያስደስታችሁን ነገር እንኳን እያደረጋችሁ ሜዲቴሽን ብትለማመዱ ደስ የሚል ስሜት በሰውነታችሁ ላይ ይጎርፋል ሊሏችሁ ይችላሉ። የእነሱ የሜዲቴሽን ዓላማ ሰውነትን በለስላሳ ስሜት ማስደሰት ነው። ነገር ግን የቪፓሻና ዓላማ ይህ አይደለም። የቪፓሻና ዓላማ አእምሮን ማጽዳት ነው። የጥልቁን የአእምሮ ክፍል ስር ድረስ ገብቶ ለማጥራት ነው። ለዚህም ተራ ሰማዲ ሳይሆን ሰማ ሰማዲ ማለትም ትክክለኛና ንጹህ የአእምሮ ስብስብ ያስፈልጋል። ይህ ንጽህና የሚገኘው ደግሞ ስነ ምግባራችሁ ንጹህ ሲሆን ብቻ ነው። ስለዚህ ንጹህ ሲላ ለንጹህ ሰማዲ፣ ትክክለኛ ሰማዲ ደግሞ ለትክክለኛ ፓኛ ይረዳል። ፓኛ ደግሞ የመጨረሻው ግብ ላይ ለመድረስ አእምሮ ሙሉ በሙሉ ከጉድፍ ለማጥራት የበራ ሰው እንድትሆኑ ይረዳል። ሲላ ለሰማዲ፣ ሰማዲ ለፓኛ፣ ፓኛ ለቪሙቲ ማለትም ሙሉ በሙሉ ለመብራት። ይህ ቀጥተኛ ግንኙነት ገና ስራችሁን ስትጀምሩ ነው። ነገር ግን ወደፊት በሜዲቴሽኑ እየጎለበታችሁ ስትመጡ ሁሉም እርስ በርስ ይደጋገፋሉ። ልክ እንደ ባለ ሶስት እግር በርጩማ፣ አንዱ እግር ደካማ ከሆነ በበርጩማው መጠቀም አይቻልም። በበርጩማው ለመጠቀም ሶስቱም እግሮች ጠንካራ መሆን አለባቸው። ሲላ ሰማዲንና ፓኛን ይደግፋል። ሰማዲ ሲላንና ፓኛን ይረዳል። ፓኛ ደግሞ ሲላንና ሰማዲን ይረዳል። ሶስቱም እርስ በርስ ተሳስረው ይረዳዳሉ። አንድ ሰው ጥሩ ሲላ ካለው፣ አኗኗሩ ንጹህ ከሆነ በጣም ጥሩ ነው። ይህ የራሱ ጥቅም አለው። ግን ጥሩ ሲላ ብቻውን የመጨረሻው ግብ ላይ አያደርስም። እንዲሁም ጥሩ ሲላ ኖሮት ከዚህ በተጨማሪ ጥልቅ የሆነ የሰማዲ ችሎታ ቢኖረው አሁንም ይህ ሙሉ በሙሉ ነፃ አያወጣውም። ፓኛ በጣም አስፈላጊ ነው። ይህ ሙሉ በሙሉ ነፃ ያወጣ ሰው ሲድራሃት ተጎተማ ከሕፃንነቱ ጀምሮ ሕይወቱ ሙሉ በሙሉ በሲላ የተሟላ ነበር። ከዛም ሰማዲን ተለማመደ። ዓለማዊ ኑሮውን ትቶ ወደ ተለያዩ አስተማሪዎች ሄደና በዛ ጊዜ የነበረውን ከፍተኛውን ሰማዲ የስምንተኛ ደረጃውን ምስጠት የሚባለውን ተለማመደ። ነገር ግን አሁንም በአእምሮ ውስጥ የተኙ ያምሮ ግድፎች እንዳሉ አየ። እነዚህ ያምሮ ግድፎች ልክ ለጊዜው እንደተረጋጋ የሳተ ገሞራ ናቸው። ባልታሰበ ጊዜ ገንፍለው ወደ ላይኛው ያምሮ ክፍሎቱ የነሱ ተገዢ ያረጉናል። ስለዚህ እንደገና ተመለሰን መከራ ውስጥ እንገባለን። የውስጠኛ ያምሮ ክፍላችን ውስጥ ድረስ ጠልገን ገብተን እነዚህን ግድፎች ከነስራስራቸው ነቃቅለን ማውጣት አለብን። ያኔ ብቻ ነው ነጻነት የሚገኘው። ለዚህም እሱ ምርምሩን በራሱ አምሮ ላይ ቀጸለና ይህም ቪፓሻና ቴክኒክ እንደገና አገኘው። ይህ ፓኛ ይባላል። ቪፓሻናን በመለማመድ ማለትን ፓኛም በውስጡ በማዳወር አምሮ ውስጥ ያለውን ጉድፍ ሙሉ በሙሉ አጥርቶ የበራ ሰው ሆነ። ፓኛም በተግባር ባያዳብር ኖሮ አምሮን ማጽዳት አይችልም ነበር። ቪፓሻና ከምድር ገጽ ጠፍቶ ነበር። ቃላቶች ገና ሙሉ በሙሉ አልጠፉም። ግን በተግባር የመለማመዱ ጉዳይ ማለትም ትክክለኛው ፓኛ ጠፍቶ ነበር። እንደገና አገኘው። በባለ ስምንቱ ቅርንጫፍ የንጹሃን ጎዳና ውስጥ ከሚገኙት ሶስቱ የዳማ ክፍሎች ውስጥ ሲላ ገና አልጠፋም ነበር። ሶስቱ የሳማዲ ክፍሎችም ገና ሙሉ በሙሉ አልጠፉም ነበር። እንደዚሁም ከዚህ ባለ ስምንት ቅርንጫፍ የንጹሃን ጎዳና ውስጥ የቀሩት ሁለቱ በፓኛ ስር ይጠቃለላሉ። እነሱም ሳማ ሳንካፖ እና ሳማ ዲቲ። ሳማ ሳንካፖ፣ ትክክለኛ አስተሳሰብ። እንደዚህ አይነት ኮርስ ለመሳተፍ ስትመጡ መጀመሪያ አካባቢ የላይኛው አእምሮ ክፍል ብዙውን ጊዜ በመጥፎ ሐሳብ የተሞላ ነው። ይህ መጥፎ ሐሳብ መንፈሳችሁን በጣም ይረብሻችኋል። አንዳንድ ረፍት የሚነሱ አስተሳሰቦች ወይም መጥፎ ገጠመኞች እየደጋገሙ ይመጣሉ። ነገር ግን እናንተ አስተሳሰባችሁን ወደ ትንፋሻችሁ ለመመለስ ትታገላላችሁ። አንዳንዴ እነኛ አስተሳሰቦች ያሸንፏችሁና አእምሯችሁን ይሰርቁታል። በዛ ላይ ብዙውን ጊዜም እነዚህ አስተሳሰቦች ጥሩ አስተሳሰቦች አይደሉም። አንዳንዴ ንዴት ሊሆን ይችላል፣ ወይ ጥላቻ፣ ወይ በጣም ይከፋችኋል፣ ወይ በጣም ትደበታላችሁ፣ ወይ ከፍተኛ የሩካቤ ስሜት ያድርባችኋል። ብቻ እነኛ አስተሳሰቦች እያሸነፏችሁ አሁንም አእምሯችሁን ይሰርቁታል። እናንተ ደግሞ ወደ ትንፋሻችሁ ለመመለስ የቻላችሁትን ያህል ትጥራላችሁ። አሁንም ተመልሰው አስተሳሰባችሁን ይወስዱታል። እንደገና አስተሳሰባችሁን ወደ ትንፋሽ ትመልሱታላችሁ። እንደዚህ እያላችሁ አንድ ቀን፣ ሁለት ቀን፣ ሶስት ቀን እያለፈ ሲሄድ ሁሉም አስተሳሰቦች ሙሉ በሙሉ አያቆሙም። ነገር ግን የአስተሳሰባችሁ መስመር እየተቀየረ ይመጣል። ሐሳባችሁ እንደ በፊቶቹ በጣም አስቸጋሪ አይሆንም። ሐሳቦች አሁንም አሉ። ነገር ግን አሁን የሚመነጩት አስተሳሰቦች ጎዳናውን በተመለከተ ነው። ዳማን በተመለከተ ነው። ቀስ በቀስ ቴክኒኩ እየገባችሁ ይመጣል። እና ብዙውን ጊዜ የሚመነጩት ሐሳቦች እንዴት ነው መስራት ያለብኝ? ትክክለኛው የአሰራር መንገድ እንዴት ነው? እያጋጠሙኝስ ያሉት ችግሮች ምን አይነቶች ናቸው? የሚሉ አስተሳሰቦች እንጂ አሁን እንዴት ነው ከሌን የሚጎዳው የሚሉ አስተሳሰቦች አይመነጩም። ይህ ሳማ ሳንካፖ ይባላል። አሁንም ያስተሳሰብ ሲድራሃተ ጎተማን ነፃ ያወጣው ትክክለኛ ፓኛ አይደለም። ጥሩ አስተሳሰብ እንድናስብ የሚያስተምሩን ትምህርቶች ድሮም ነበሩ። ከሱ በፊት፣ በሱ ጊዜ፣ እንዲሁም ከሱ በኋላ በህንድ ውስጥ በነበሩት አስተማሪዎች ትምህርቶች ውስጥ ጥሩ ነገር ማሰብ ጠቃሚ እንደሆኑ የሚያስተምሩ ነበሩ። ጥሩ አስተሳሰብ ነገሮችን በትክክል እንድናይ ይረዳል። ይህ ሳማ ዲቲ ይባላል። እውነትን በትክክል መረዳት፣ የነገሮችን እውነተኛ ተፈጥሯዊ ገጽታ ማየት ማለት ነው። ልክ ፀሐይ በወፍራሙ በተደራረበ ጥቁር ደመና ተሸፍና ብርሃኗ ማለፍ ሲያቅተው ሁሉ ነገር ጨለማ ይሆናል። አሁን የተወሰኑ የደመና ድርብርቦች ሸሽተዋል። ደመና አሁንም አለ፣ ግን እንደ በፊት ወፍራምና ጥቁር ስላልሆኑ የተወሰነ ብርሃን ማለፍ ይችላል። ስለዚህ ብርሃን ማየት ጀምራችሁ ግን ገና ደመናዎች ሙሉ በሙሉ አልጸዱም። ይህ ብርሃን አስፈላጊ ነው። በአእምሯችሁ ይህ ትክክለኛ አስተሳሰብ ነገሮች በደንብ እንዲገባችሁ ይረዳል። ይህ ሳማ ሰንካፖ ነው። አእምሯችሁ አስተሳሰብን ማፍለቅ የሚያቆምበት ደረጃ ገና አልደረሳችሁም። አሁንም ሐሳቦች ይፈልቃሉ። ግን እነኛ አስተሳሰቦች ወደሚቀጥለው ደረጃ እንድትሸጋገሩ እንቅፋት አይሆኑባችሁም። የሚቀጥለው ደረጃ ሰማ ዲቲ፣ እውነትን በትክክል መረዳት፣ ነገሮችን በተፈጥሮ እንዴት እንደሆኑ ማወቅ ማለት ነው። ይህ ትክክለኛ ፓኛ ነው። ይህ ፓኛም 3 ደረጃዎች አሉት። ደረጃ በደረጃ ከፍ እያላችሁ ነፃ ወደሚያወጣው ፓኛ ወይም ሙቀት ታመራላችሁ። በዛን ጊዜ ቋንቋ የመጀመሪያው ሱታማያ ፓኛ፣ ሁለተኛው ቺንታማያ ፓኛ፣ ሶስተኛው ባቨናማያ ፓኛ ይባላሉ። ሱታማያ ፓኛ በመስማትና በማንበብ የሚገኝ ሙቀት። የሆነ ነገር ሰማችሁ ወይም አነበባችሁ፣ ይህ የሌላ ሰው ሙቀት ነው። የሆነ ብልህ ሰው ወይም የበራ ሰው ወይም ቅዱስ ሰው የሆነ ትምህርት ስለ ዳማ ይሰጣል ወይም ከመጽሐፍ ታነባላችሁ እና ያነበባችሁትና ወይም የሰማችሁትን ትቀበላላችሁ። ብዙውን ጊዜ የምትቀበሉት በዚያ ሰው ወይም በዚያ መጽሐፍ ከፍተኛ እምነት ወይም አምልኮት ሊሆን ይችላል። እውነትን መቀበላችሁ ጥሩ ነው። ሌሎች ምንም ስለ ዳማ ወይም ስለ ተፈጥሮ አዳምጠው ወይም አንብበው ከማያውቁ ሰዎች ትሻላላችሁ። እውነት ምን እንደሆነ ካላወቁ እድሜ ልካቸውን እንደ ተደነጋገሩ ይኖራሉ። ቢያንስ እናንተ እውነትን ሰምታችኋል። ይህ ግን በቂ አይደለም። ዝም ብሎ ሱታማያ ፓኛን ብቻውን ማጎልበት ማንንም ነፃ አያወጣም። እውነትን መስማት ሁልጊዜም ጥሩ ነው፣ ምክንያቱም ያበረታታል። የሚቀጥለውን ደረጃ እንድንወስድ መንገዱን ይመራናል። እና የሚቀጥለው ደረጃ ቺንታማያ ፓኛ ይባላል። ነገሮችን በትምህርት ደረጃ፣ በማሰላሰል ደረጃ መረዳት፣ እውነትን አገናዝቦ መረዳት ማለት ነው። የሰው ልጅ አገናዛቢ ፍጡር ነው። ነገሮችን በጭፍን መቀበል የለበትም። አእምሮን መጠቀም አለበት። ማመሳከር፣ ማብሰልሰል አለበት። የሰማሁትና ያነበብኩት ነገር ትክክል ነው? ይጠቅማል? ልቀበለው ብሎ ለመረዳት ይሞክራል። ከዛ በደንብ ከመረመረው በኋላ አዎ፣ ነገሩ ሳይንሳዊ ይመስላል፣ አሳማኝ ነው፣ ስለዚህ ይቀበለዋለሁ ብሎ ይቀበለዋል። ይህ የፓኛ ሁለተኛ ደረጃ ነው። በጣም ጠቃሚ ደረጃ፣ ምክንያቱም ነገሩን የበለጠ ግልጽ ስለሚያደርገው በነገሩ ለመስራት ብርታት ይሰጠናል። እንዲሁም ወደ ሶስተኛው እውቀት ደረጃ እንድንጓዝ ያዘጋጀናል። ሶስተኛው ደረጃ ባቨናማያ ፓኛ ይባላል። ባቨ ማለት መሆን ማለት ነው። እውቀቱም በራሳችሁ በቀጥታ በሰውነታችሁ ላይ መቅመስ፣ እውቀቱን መኖር ማለት ነው። ይህ ብቻውን ነፃ ያወጣችኋል። የመጀመሪያዎቹ የእውቀት ደረጃዎች ማለትም መስማትና ማገናዘብ ድሮም ህንድ ውስጥ ነበሩ። የቡድሃ ግኝት ይህ ሶስተኛውን ነው፣ እውቀትን በተግባር ማየት። ራሳችሁን ከጉጉትና ከጥላቻ ጠብቁ እያሉ የሚያስተምሩ ሁሌም ነበሩ። ሁሉም የስሜት ቁሶች አታላዮች ናቸው፣ ኃላፊዎች ናቸው። ራሳችሁን ከነሱ አታጣብቁ፣ ምክንያቱም ራሳችሁ ላይ መከራ ትፈጥራላችሁ። ከነዚህ ኃላፊ ነገሮች ከራቃችሁ ከመከራ ነፃ ትወጣላችሁ የሚሉ ትምህርቶች ሁሌም ነበሩ። ግን እንዴት ነው ከመከራ ነፃ የሚወጣው? ያ የሚሆነው በአባና ማያፋኛ እውቀትን በራስ ላይ በለምድ ስታጎለብቱ ነው። የመጀመሪያውና የሁለተኛው ደረጃ እውቀቶች በጣም ጠቃሚ ወይም በጣም ጎጂም ሊሆኑ ይችላሉ። ለምሳሌ ሱታ ማያፋኛ፣ አንድ ሰው በአንድ ቤተሰብ ውስጥ ይወለዳል። በዛ ህብረተሰብ ውስጥ ያድጋል። ያደገበት ህብረተሰብ በሆነ ባህል ላይ እምነት አለው። በተወሰነ መንፈሳዊ መጽሐፍ ያምናል። ስለዚህ ከልጅነት ጀምሮ አእምሮን በዛ አስተሳሰብና ባህል ሲጠርብ፣ ሲያስተካክል፣ ሲያቃና፣ ሲያመሳስል ያድግና የዛን ህብረተሰብ ፍልስፍና፣ እምነትና ስነ ስርዓት ይቀበላል። አእምሮ ሙሉ ለሙሉ ይህ ትክክለኛ እምነት ነው ብሎ ያሳምናል። በሱ ቤት ሌሎች ባህልና እምነቶች የተሳሳቱ ናቸው። ስለዚህ እዚህ የመጀመሪያ እውቀት ደረጃ ላይ ተዘፍዝፎ ይቀራል። የሚቀጥለውን ደረጃ ምንም ለመውሰድ አያስብም። የእኛ መንፈሳዊ መጽሐፎች፣ የእኛ ቅዱሳን፣ የእኛ ሃይማኖት ቆርቋሪዎች የሚሉት ጠቅላላ ሙሉ በሙሉ እውነት ነው። ስለዚህ ተቀብየዋለሁ ይላል። ይህ ነገሮችን እንዳያመዛዝን ትልቅ እንቅፋት ይሆንበታል። እንደዚህ አይነት ሰው ተፈጥሮ የሰጠውን አእምሮ ተጠቅሞ እውነትን መቼም ለመመርመር አይሞክርም። እውነትን በተግባር አይቶ ለመረዳት ጭራሽ አያስብም። አንድ ሌላ ሰው ደግሞ ሱታ ማያፋኛን ከተቀበለ በኋላ ማለትም ትምህርቱን ከሰማ ወይም ካነበበ በኋላ ነገሮችን ለማሰላሰል ይሞክራል። ይህ የሰው ልጆች ጸባይ ነው። ጤነኛ ለሆነ ሰው ነገሮችን ዝም ብሎ በጭፍን መቀበል ይከብዳል። የሰማሁትና ያነበብኩት ነገር ትክክል ይሆን? ተቀባይነት ይኖረዋል? በተግባር ላይ መዋል ይችላል? የሚሉ ጥያቄዎችን በጭንቅላት ላይ ማሰላሰል ይጀምራሉ። በዚህን ጊዜ የማህበረሰቡ አረጋውያን መረበሽ ይጀምራሉ። የዛ ህብረተሰብ ሽማግሌዎች ወይም አሮጊቶች፣ የዛ ሃይማኖት አረጋውያን እንደዚህ አይነት ያስተሳሰብ ለውጥ ብዙም አይጥማቸውም። ምን ነው ልጄ ምነካ? የእኛን መጽሐፍ ቅዱስ የእኛን ቁርአን ደግሞ መመርመር ጀመርክ? የሃይማኖት ቆርቋሪያችንን መመርመር ጀመርክ? እንዲህ የምትቀጥል ከሆነ ስትሞት የት እንደምትሄድ ታውቃለህ? ስትሞት ሲኦል ነው የምትገባው ይሉትና ሲኦል ምን አይነት እንደሆነ በደንብ ያስረዱታል። እጅግ በጣም የሚዘገንን ቦታ። ከዛ ሰውዬው ይደነግጥና እሬ ቅር በሉኝ አባቴ፣ ሲኦል መግባት አልፈልግም። የተናገሩትን ጠቅላላ ቢያሳምንም ባያሳምንም፣ ቢመስልም ባይመስልም፣ እንደፈለገው ቢሆን ምንም መመርመር አልፈልግም፣ ሙሉ በሙሉ ተቀብያለሁ ይላል። እዛ ጋር መቃጠል አልፈልግም። ምስኪኑ በፍርሃት ተቀበለ ይባላል። እንዲሁም እነዚህ አረጋውያን ሌላ ዘዴ አላቸው። አየህ ልጄ፣ የእኛን መንፈሳዊ መጽሐፍ ባህላችንንና ሃይማኖታችንን ፍልስፍናችንን የምትቀበል ከሆነ ከሞት በኋላ የት እንደምትሄድ ታውቃለህ? ገነት ትገባለህ ይሉትና ስለ ገነት በደንብ ተብራርቶ ይገለጽለታል። በጣም ግሩም፣ በጣም ጥሩ ቦታ፣ ሁሉም አይነትን ደስታዎች እዛ ታገኛለህ፣ በምድር ላይ በጭራሽ የማታገኛቸው መንግስተ ሰማያዊ ዘላለማዊ ደስታዎች ይጠብቀዋል ሲሉት በጉጉት አፉ በምራቅ ይሞላል። ኧረ ጥሩ አባቴ፣ ይህንንማ የማገኝ ከሆነ ሁሉንም ተቀብያለሁ። ይህም በመቀበል ገነትማ የምገባ ከሆነ ሁሉንም ለመቀበል የመጀመሪያው ሰው ነኝ ይላል። ማለትም ወይ በጭፍን እምነት ወይ ሲኦልን በመፍራት ወይም ገነት ስላጓጓችሁ ትቀበላላችሁ። ዝም ብላችሁ ተቀበላችሁት። አእምሯችሁን ይዛችሁ የምትሰሩት ለጌጥ ነው ማለት ነው። እንዲሁም አንዳንዶቹ የሚቀጥለውን የእውቀት ደረጃ ቢወስዱም አሁንም ትልቅ እንቅፋት ሊሆንባቸው ይችላል። ብዙውን ጊዜ ሰዎች ስለ ባህላቸውና እምነታቸው ማሰላሰል ይጀምራሉ። ከዛ ስለ እያንዳንዷ ነገር ልክ እንደ ጥሩ ጠበቃ ብዙ አሳማኝ ነጥብ ያገኙላታል። ይህ ትክክል ነው፣ የእኛ ባህል እንደዚህ ነው የሚለው እያሉ ከራሳቸው ጋር ይከራከሩና ራሳቸውን ያሳምኑታል። በቃ ጉዳዩ እዚህ ላይ አቆመ። አሁን ስለ ባህላችን ሁሉንም ነገር አውቃለሁ፣ ካስፈለገ መጽሐፎች መጻፍ እችላለሁ፣ ከፈለገው ጋር ስለዚህ ጉዳይ ተከራክሬ ማሳመን እችላለሁ ይሉና በጉራ ያብጣሉ። ይህ ህብደት የሚቀጥለውን ደረጃ እንዳይወስዱ እንቅፋት ይሆናል። ስለዚህ እነዚህ የመጀመሪያው ቀድ ደረጃዎች እንቅፋትም ሊሆኑ ይችላሉ። ነገር ግን በባህበነ ማያባኛ ላይ መጓዝ ስትጀምሩ እውነትም በራሳችሁ ላይ ማየት ስለምትችሉ ምንም አይነት መደናገር አያጋጥማችሁም። እውነትን በራሳችሁ ላይ እስካልፈተሻችሁ ድረስ ሁሉም ግልጽ ያልሆነ እውነት ነው። ወደ መጨረሻው ግብ ለመድረስ እያንዳንዱ ሰው እውነትን በራሱ ላይ መቅመስ አለበት። ይህ ሰው ሲድራሃት ጎተማ ባህበና ማያፓኛን አጎልብቶ እውነትን በራሱ ላይ በተግባር አየና አእምሮ ውስጥ ያሉትን ግድፎች ሙሉ በሙሉ አጥርቶ የበራ ሰው ሆነ። እሱ በውስጡ ያገለበተው ፓኛ ወይም እውቀት ነፃ የሚያወጣው አንድ ሰው ብቻ ነው። ምክንያቱም የአንድ ሰው አእምሮ ብቻ ነው የጸደው። ሌላ ሰው በጎተማ እውቀት ነፃ መውጣት አይችልም። ከሱ እውቀት ወይም ፓኛ መመሪያ ሊያገኙ ይችላሉ። ሞራልና ብርታት ሊያገኙ ይችላሉ። ነገር ግን የመጨረሻው ግብ ላይ ለመድረስ እያንዳንዱ ሰው የራሱን እውቀት በራሱ ላይ ማጎልበት አለበት። የግል ተግባራዊ እውቀት ወይም ብልሃት ይህ ባህበና ማያፓኛ ይባላል። በተግባር የምትኖሩት እውቀት ይህ ብቻውን የድንቁርና፣ የጉጉት፣ የጥላቻ እንዲሁም የሌሎችን መጥፎ አስተሳሰቦች ቀንበሮችን ሰባብሮ ነፃ ያወጣችኋል። ይህ ብቻውን ከሁሉም መከራ ነፃ ያወጣችኋል። የመስማትና የማሰላሰል እውቀቶች ሳይሆኑ ይህ ተግባራዊ እውቀት ብቻውን ፍሬ ይሰጣል። በምሳሌ ለማስረዳት ያህል አንድ በጣም የተራበ ሰው ወደ ምግብ ቤት ይሄዳል። ቁጭ ካለ በኋላ የምግብ ዝርዝር ይመጣለታል። ዝርዝሩን እያየ ኦ ዛሬ የተዘጋጀው ምግብ በጣም ቆንጆ ነው እያለ በጉምጅት ምራቁን ይውጣል። የመጀመሪያ ሁናት ከዛ ምግብ አዘዘ። ያው ምግቡ ተዘጋጅቶ እስኪቀርብ መቼም ትንሽ ጊዜ ይወስዳል። እና አካባቢውን ሲመለከት ከሱ ቀደም ብሎ የመጡ ሰዎች ምግብ ቀርቦላቸው በደስታ እያጣጣሙ ይበላሉ። ኦ ዛሬ ምግቡ መቼም የተለየ ሳይሆን አይቀርም። ሁሉም ሰው በምግቡ እየተደሰተ ነው እያለ አሁንም የበለጠ ጓጓ። ሁለተኛ ሁናቴ አሁን በሶስተኛው ሁናቴ ምግቡ ቀረበለትና ራሱ በምግቡ መደሰት ጀመረ። የመጀመሪያው ማለትም የምግብ ዝርዝር ያነበበው እውቀት ሱታ ማያፓኛ ይባላል። ገና ምግቡን አልቀመሰውም። የሁለተኛው ቺንታ ማያፓኛ ነው። ሰዎች ደስ ሲላቸው ፊታቸው እንደዚህ አይነት ነው። እነዚህ ሰዎች በምግቡ ደስተኛ መሆን አለባቸው። ምክንያቱም ፊታቸው የደስተኛ ፊት ነው። ስለዚህ ምግቡ ቆንጆ መሆን አለበት ብሎ በአእምሮ ማገናዘብ ጀመረ። ነገር ግን አሁንም ገና ምግቡን አልቀመሰውም። በሶስተኛው ሁናቴ ያዘዘው ምግብ ቀርቦለት መብላትና መደሰት ሲጀምር እውነቱን በራሱ ላይ በተግባር አየ ማለት ነው። ይህ ባህበና ማያፓኛ ይባላል። የመጀመሪያውና ሁለተኛው እውቀት እውነትን አያስቀምሱንም። ሌላ ምሳሌ፣ አንድ በሽተኛ ሰው ዶክተር ጋር ለመታከም ሄደ። ሐኪሙ መረመረውና የሚያስፈልገውን መድኃኒት እንዲገዛ በወረቀት ጽፎ ሰጠው። በጣም ደስ ብሎ ወደ ቤቱ ተመለሰ። ይህ በሽተኛ በዚህ ዶክተር ከፍተኛ ትምምን አለው። ይህ ምንም ችግር የለውም። አንድ ሰው ዶክተሩ ላይ እምነት ሊኖረው ይገባል። ግን ይህ እምነት ከልክ ሲያልፍ ጭፍን እምነት ይሆናል። ከዛ ምን ያደርግ መሰላችሁ? እቤት ውስጥ የዶክተሩን ሐውልት ያሰራና ያስቀምጣል። የዶክተሩን ፎቶ በትልቁ አሳጥቦ ግድግዳው ላይ ይሰቅላል። ሐውልቱ ስር ፍራፍሬ፣ ጣፋጭ፣ አበባ ይበትናል። እጣን ያጨሳል። ከዛ ሐውልቱን 108 ጊዜ ይዞራል። ለሐውልቱ 3 ይሰግዳል። ታዲያ ይህ እንዴት ሊረዳው ይችላል? ይባስ ብሎ የታዘዘለትን የመድኃኒት ወረቀት ያወጣና አንድ ክኒን ለቁርስ አንድ ክኒን ለምሳ አንድ ክኒን ለራት አንድ ክኒን ለቁርስ አንድ ክኒን ለምሳ አንድ ክኒን ለራት እያለ ቢደጋግም የት ያደርሰዋል? ይብደት ነው። እምነትና አምልኮት ጭፍን ሲሆኑና ያለማስተዋል ሲካሄዱ እንደዚህ አይነት ነው ውጤቱ። ሌላ ሁለተኛ ምሳሌ፣ ያው ሰው መቼም በጣም አገናዛቢ ፍጡር ነው። ስለዚህ ወደ ዶክተሩ ተመለሱ ለምንድን ነው ይህን መድኃኒት ያዘዝክልኝ ብሎ ሲጠይቀው፣ ዶክተሩም በጣም ብለህ ሰው ነው፣ አየህ ወንድሜ በሽታ ይህ ነው፣ ይህ ደግሞ የበሽታ መንስኤ ነው። ይህን መድኃኒት ብትወስድ ይህ በሽታ መንስኤው ይወገዳል። የበሽታ መንስኤው ሲወገድ ደግሞ በሽታህም አብሮ ይወገዳል ብሎ ያስረዳዋል። ኦ በጣም ግሩም ዶክተር፣ አሁን ሁሉ ነገር ገባኝ። የኔ ዶክተር በጣም ጎበዝ ነው፣ እሱ የሚያዛቸው መድኃኒቶች ደግሞ ባንዴን የሚያድኑት ይልና በጣም ይደሰታል። ከዛ ቤቱ ሄዱ። ምን ያደርግ መሰላችሁ? ከጎረቤቶቹ ጋር መባላት፣ የእናንተ ዶክተሮች ምንም አይረቡም፣ የኔ ዶክተር በጣም ጎበዝ ነው፣ በእናንተ ዶክተር የሚታዘዙት መድኃኒቶች ምንም አይጠቅሙም፣ በእኔ ዶክተር የሚታዘዘው መድኃኒት በጣም ጥሩ ነው እያለ መድኃኒቱ ምንም አይወጥ ዝም ብሎ ከጎረቤቶቹ ጋር መጣላት፣ ይህ ነው የጭፍን እምነት መጨረሻው። ሁሉም አዋቂ ሰዎች፣ ቅዱሳን ሰዎች፣ የበሩ ሰዎች ህዝቦችን መከራ ውስጥ ተዘፍቀው ሲያዩአቸው ዳማን ያስተምሯቸዋል። ሲላ ሰማዲና ፓኛን ተለማመዱና ራሳችሁን ከመከራ ነጻ አውጡ ብለው ይመክሯቸዋል። እነሱ ግን ሁሉንም ልምምድ ይረሱትና ትምህርቱን ወደ ሃይማኖት ይቀይሩታል። በዚህ ምንም ጥቅም አያገኙም። ይህ የሶስተኛ የእውቀት ደረጃ በአቨና ማያ ፓኛ ዳማን በዕለት ተዕለት ኑሮ ላይ ለመጠቀም ነው። ይህ ቀጥተኛ እውቀት ሁሉንም ጥቅም ይሰጣል። አሁን ትልቁ ጥያቄ እንዴት ነው ቀጥተኛ ተግባራዊ እውቀት ሊኖረን የሚችለው? የዚህን የአካልና አእምሮ ቀጥተኛ ልምድ እንዴት ልናጎለብት እንችላለን? እንዴት በአካልና በአእምሮ የማያቋርጥ ግንኙነት እየተካሄደ እንደሆነና በዛ ምክንያት እንዴት መጥፎ አስተሳሰብ እንደሚመነጭ ከዛ እንዴት ይህ መጥፎ አስተሳሰብ እንደሚባዛና ሁለመናችንን በቁጥጥር ስር እንደሚያደርግ፣ ነገር ግን የእነዚህን ክስተቶች በደንብ ከተረዳን እንዴት መጥፎ አስተሳሰብ ከአእምሯችን ውስጥ በመጀመሪያውኑ እንዳይጠነሰስ እንደምንገታው፣ ወይም ምናልባት ከተጠነሰሰ እንኳን እንዴት እንዳይባዛ እንደምንቆጣጠረው፣ ሁሉንም ነገር በተግባር ማየት አለብን። ይህ ደግሞ የሚከናወነው በውስጠኛው የአእምሮ ክፍላችን ነው። ስለዚህ ይህን በተግባር ለማየት የሚያስችለንን እውቀት ማጎልበት አለብን። ላለፉት 3 ቀናት ይህንን ነው ስታደርጉ የነበረው። ይህን እውነት በተግባር የማየት ችሎታ በራሳችሁ ላይ ካላዳበራችሁ ቪፓሻና መለማመድ በፍጹም አትችሉም። ለምሳሌ አይን ከሌላችሁ ምንም ነገር ማየት አትችሉም። የመስማት ችሎታ ከሌላችሁ ምንም ነገር መስማት አትችሉም። በተመሳሳይ ሁኔታ ጥልቁ የአእምሮ ክፍል ድረስ ሄዳችሁ እንዴት አካላችሁና አእምሯችሁ እንደሚዛመዱ የሚመረምር ችሎታ ከሌላችሁ ውስጥ ገብታችሁ ራሳችሁን ማወቅ አትችሉም። ምሳሌ፣ 2 በልመና የሚተዳደሩ ድሃ ጓደኛሞች ነበሩ። ከሁለቱ አንደኛው ሲወለድ ጀምሮ እውር ነው። እና ከዕለታት አንድ ቀን ይህ እውር ጓደኛ ከፍተኛ ትኩሳት ይዘዋል። ጤነኛው ጓደኛም አይዞህ ምንም አይደል፣ አንተ እዚህ ጠብቀኝ፣ እኔ ለሁለታችንም ለምኛ መጣና አብረን እንበላለን ብሎት ይሄዳል። እንደ ድንገት ሆኖ የዛ ዕለት አንድ የቤት እመቤት በጣም ራራችና አንድ በህንድ አገር ኪር የሚባል ከወተት ከሩዝ ከደረቅ ፍራፍሬና ከስኳር የሚሰራ ጣፋጭ ነገር ሰጠችው። ልጁም በጣም ተደሰተ። ግን ፈሳሽ በመሆኑ ለጓደኛው ሊወስድለት አልቻለም። የፈሳሽ ምግብ መያዣ ቃል ያዘም ነበር። ከልመናው ሲመለስ ለጓደኛው ነቱን ነገረው። ይኸውልህ ወንድሜ ዛሬ በልመና ላይ ኪር ተሰጠኝ። እንዴት ይጣፍጣል መሰለ። ግን እንዳላመጣለ ፈሳሽ ነበር። እኔ ደግሞ ቃል እሱ አልነበረኝም አለው። እውሩ ምንም አይደል መቼም ካላመጣህ አላመጣህም። ግን እባክህ ንገረኝ ኪር ምንድን ነው? ኦ ኪር ምን እንደሆነ አታውቅም? አዎ አላውቅም። ከወተት ስለተሰራ ነጭ ነው አለው። ነጭ? ነጭ ደግሞ ምንድን ነው? ነጭ ምን እንደሆነ አታውቅም? አይ አላውቅም። ጥቁር አይደለም? ጥቁርስ ምንድን ነው? ነጭ አታውቅ ጥቁር አታውቅ? ምን አይነት ሰው ነህ? አዎ ይኸውልህ ከማህፀን ጀምሮ አይነ ስውር ነበርኩኝ። ስለዚህ ምንም ነገር አይቼ አላውቅም አለው። ከዛ ጓደኛውም ነጭ እንዴት እንደሆነ እንደሚያስረዳው ሲያሰላስል አንድ ነጭ ዳክዬ አገኘና አየህ ነጭ እንደዚህ ዳክዬ ነው ብሎ ዳክዬውን ሰጠው። ከዛ መቼም አይን የለው በጣቶቹ ዳክዬዋን ዳበስ ዳበስ አደረገና ኦ አሁን በደንብ ገባኝ፣ ነጭ ማለት ለስላሳ ነው። ለስላሳ ደግሞ ነጭ ከለስላሴ ጋር ምን አገናኘው? ነጭ እንደዚህ ዳክዬ ነው አላልከኝም እንዴ? እኔ ዳበስኳትና ለስላሳ ሆኖ አገኘዋል። አሁን ደግሞ ለስላሳ አይደለችም ትለኛለህ። ታዲያ እንዴት አድርጌ ነጭ ምን እንደሆነ ልወቅ አለው። ከዛ ጤነኛውም ምን አይነት የማትረባ ነህ፣ ነጭ እንደዚህ ዳክዬ ነው እያልኩ እንዴት አይገባህም ብሎ ተናደደ። እውሩም እሺ ቆይ እንደገና በእርጋታ ለፈትሻት አለና ከአፏ ጀምሮ እስከ ጭራዋ ድረስ ከዳሰሰ በኋላ በኩራት በቃ አሁን ነጭ ምን እንደሆነ አውቄያለሁ፣ ልክ እንደ ማጨድ ጎባጣ ነው አለው። ስለዚህ እነኚህ ሁሌ ትልልቅ ፍልስፍና የሚያወሩ ነገር ግን እውነትን በተግባር መቼም አይተው ለማያውቁ ሰዎች እውነት ለነሱ ሁልጊዜም ጎባጣ ነው። ምንም ነገር በፍጹም ሊገባቸው አይችሉም። ይህ እውነትን በተግባር የማወቅ ችሎታ እጅግ በጣም ጠቃሚ ችሎታ ነው። በዚህ ላይ ብቻ ብትሰሩ ኖሮ የሚቀጥለውን ደረጃ ማለትም ሰማዲ ባትለማመዱ ኖሮ ይህን ችሎታ አታዳብሩም ነበር። እንዲሁም ሰማዲን ማለትም አእምሯችሁን በምስል ወይም በቃላት በመደጋገም ብታሰባስቡ ኖሮ አሁንም ይህን ችሎታ አታዳብሩም ነበር። ነገር ግን እናንተ በራሳችሁ አእምሮና አካል ላይ በሚከሰተው እውነት ላይ ስለሰራችሁ ይህን እውነት በተግባር የማየት ችሎታ አዳበራችሁ። ስራችሁን በአፍንጫ አካባቢ በሚያልፈው ትንፋሽ ጀመራችሁ። ይህ እውነት ነው። ትንፋሻችሁ ሲወጣና ሲገባ በተግባር እያያችሁት ነው። ከዛ ትንፋሻችሁ ቆዳችሁን ሲነካ ማጤን ጀመራችሁ። ይህም እውነት ነው። አሁን ደግሞ በሶስተኛው ቀን በሰውነታችን ውስጥ በሚካሄደው ያለማቋረጥ ልውውጥ ምክንያት የሚከሰተውን ውስጣዊ የሰውነት ስሜት ማዳመጥ ጀመራችሁ። እንደዚህ እያላችሁ ነው ከዚህ ከውጨኛው አእምሮ ወደ ጥልቁ አእምሮ ደረጃ በደረጃ የምትጓዙት። ይህ ጥልቀኛው አእምሮ ክፍል በእንግሊዝኛ አንኮንሽስ የሚባለው ያልነቃ የአእምሮ ክፍል እንደምናስበው ያልነቃ ሳይሆን በጣም የነቃ የአእምሮ ክፍል ነው። ቀንና ሌሊት ያለማቋረጥ ንቁ ነው። ግን ግንኙነቱ በሰውነታችን ላይ ከሚፈጠሩ ስሜቶች ጋር ብቻ ነው። እነዚህን ስሜቶች አሁን በአፍንጫቸው አካባቢ ማጤን ጀምራቸዋል። የሰውነት ስሜቶች በአፍንጫ አካባቢ ብቻ ሳይሆኑ በእያንዳንዷ የሰውነት ክፍል ላይ አሉ። በእያንዳንዷ ሰውነታችን ክፍል ላይ አንድ የሆነ ወይም ሌላ ነገር እየተካሄደ ነው። የሆነ ለውጥ እየተካሄደ ነው። ይህ ለውጥ ሲካሄድ ክስተቱም በእነዚህ የሰውነት ስሜቶች አማካኝነት ያንጸባርቃል። ለውጥ በዚህ አይነት ስሜት ወይም በዛ አይነት ስሜት እየተንጸባረቀ ነው። ይህን ለውጥና በሱ ምክንያት የሚፈጠረውን የሰውነት ስሜቶች ማጤን የሚቻለው በእነዚህ ሶስት ቀናት ባደረጋቸዋቸው ልምምዶች ነው። ስራውን ጀምራችኋል። ነገ በአጠቃላይ ሰውነታችሁ መስክ ላይ ከጫፍ እስከ ጫፍ ትቃኙና እነዚህን ስሜቶች በአጠቃላይ ሰውነታችሁ ክፍሎች ላይ ታገኟቸዋላችሁ። እንደዚህ እየተባለ ነው ከላይኛው ወደ ጥልቀኛው የአእምሮ ክፍል የምትጓዙት። በዚህ በውስጠኛው አእምሮ ክፍል ታፍነውና ተረግጠው ያሉ ስሜቶችና መጥፎ ገጠመኞች ተጠራቅመው የተቀመጡበት ክፍል ነው። የዕለት ተዕለት ባህሪያችንም የሚወሰነው በዚሁ ጥልቅ የአእምሮ ክፍል ነው። የዚህ የአእምሮ ክፍል አመል ደግሞ ሁልጊዜ በደመ ነፍስ ምላሽ መስጠት ነው። በሰውነታችን ላይ ደስ የሚል ስሜት ሲሰማን የዛ ነገር ፍላጎት ያድርበትና በመጓጓት ምላሽ ይሰጣል። እንዲሁም በሰውነታችን የማይጥም ስሜት ሲሰማን ያንን ነገር በመጥላት የጥላቻ ምላሽ ይሰጣል። አሁን ይህን ሁኔታ በተግባር ለማየት ወደ ሰው እየተጓዛችሁ ነው። በማገናዘብ ደረጃ ለውጥ ሁሉ እየተካሄደ እንደሆነ ለማወቅ በጣም ቀላል ነው። ምንም አይነት ቋሚ ነገር የለም። ሁሉም ነገር ተለዋዋጭ ነው። ማንኛውም የሚወለድ ፍጡር ይሞታል። ማንኛውም በፋብሪካ የተሰራ ነገር ከተወሰነ ጊዜ በኋላ ብትንትኑ ይወጣል። ምንም ቋሚ ነገር የለም። ግን ይህ እውቀት ዝም ብሎ በሀሳብ ደረጃ ነው፣ ብዙም አይረዳም። ይህንም በተግባር ለማየት የሚቻለው በሰውነታችን ድንበር ውስጥ በሚፈጠሩት የሰውነት ስሜቶች አማካኝነት ነው። የተፈጥሮ ህግ ከሰውነታችን ውጭም በሰውነታችን ውስጥም አንድ አይነት ነው። በውጭ የሚታዩትን የተፈጥሮ ህጎች በእውቀት ደረጃ ሊገባችሁና ልትቀበሉት ትችላላችሁ። ነገር ግን እውነትን በተግባር ለማየት ወይም ለመቅረት የሚቻለው በሰውነታችን ድንበር ውስጥ ነው። ይህ ተግባራዊ ልምድ ባሃቫና ማያፓኛ ይባላል። እውነቱን ራሳችን በቀጥታ መኖር መቻል አለብን። ዝም ብሎ ሀሳዊ እውቀት ብዙም አይረዳም። ከቡድሃ በፊት፣ በቡድሃ ጊዜ እንዲሁም ከቡድሃ በኋላ ይህንን ትምህርት የሚያስተምሩ ብዙ አስተማሪዎች ነበሩ። ግን ትምህርታቸው የቃላት ብቻ ነበር። ተማሪዎቻቸውን ወደ ጥልቁ የአእምሮ ክፍል ድረስ አያደርሷቸውም ነበር። ይህም የራሳቸውን ባሃቫና ማያፓኛ ወይም ተግባራዊ እውቀት እንዲያጎለብቱ አይረዳቸውም። ለምሳሌ እንበልና አንድ ህሊናን የሚያስት ነገር በአንድ ሰው ላይ ደረሰ። እጅግ በጣም የሚወዱትና አንዱ አለኝታ የሚሉት ሰው ከዚህ ዓለም በሞት ተለየ። መቃብር ወስዳችሁ እየቀበራችሁ አእምሯችሁ አደብ ሲገዛ የሆነ እውነት ትገነዘባላችሁ። ምንም ቋሚ ነገር የለም። ሁሉም ኃላፊ ነው። አንድ የተወለደ ሰው ያው ጊዜውን ጠብቆ ይሞታል። ማንም ከሞት የሚያመልጥ የለም። እኔም በተራዬ አንድ ቀን ሞትና ሰውነቴ እዚህ መቃብር ውስጥ ይወረወራል። ታዲያ ለምንድን ነው መጓጓት፣ መንሰፍሰፍ፣ ከሁሉም ጋር መናከስ፣ መባላት፣ ይህንን ያንን ማግበስበስ፣ ማጠራቀም? መጨረሻ ላይ እንደሆነ ከእኔ ጋር ምንም ነገር ይዤ አልሄድ፣ ሁሉንም ነገር እዚህ ጥዬ ነው የሚሄደው፣ ሰውነቴም እዚህ ተቀብሮ ይበሰብሳል እያላችሁ ስታሰላስሉ፣ ይህ በጣም ጥልቅ የሆነ እውቀት ነው። ግን ለምን ያህል ጊዜ? ልክ እግራችሁ ከመቃብሩ ገና አንድ እርምጃ ወጣ እንዳለ እኔ የሚለው እብደት ተመልሶ ይመጣል። የሀሳብ እውቀት ብዙም አይረዳም። ብዙም ለውጥ በእኛ ላይ አያመጣም። ወይም ደግሞ ሰዎች ይህንን የዳማ ንግግር ከሰሙ በኋላ በጣም ግሩም፣ ይህ የእኔ እያሉ በነገሮች ላይ ጥብቅ ማለት ትርፉ መከራ ነው። አንድ ነገርን በጣም በወደድነው ቁጥር በራሳችን ላይ ችግር እየፈጠረን ነው። ምክንያቱም ስናጣው መከራችን የዛ ነው ያህል ነው። ስለዚህ እኔ የእኔ የሚሉት ነገር ትርፉ መከራ ነው እያላችሁ ታስቡና ልክ ንግግሩ አልቆ ወደ ውጭ ስትወጡ ጫማችሁን ቦታው ላይ ካላገኛችሁት ጩኸታችሁን ትለቁታላችሁ። ማነው ጫማዬን የወሰደው? አዲስ እኮ ነው፣ ዛሬ ነው የገዛሁት እያላችሁ መነጫነጭና ማልቀስ ትጀምራላችሁ። የኔ አሁንም አላቆመም። የቀሰማችሁት እውቀት በእናንተ ላይ ምንም ለውጥ አላመጣም። ዝም ብሎ የቃላት እውቀት ነው። ለውጥ ለማምጣት እውቀትን መቅመስ አለባችሁ። በእውቀት ደረጃ ለመረዳት በጣም ቀላል፣ አምኖ ለመቀበል በጣም ቀላል፣ ግን እውነትን በተግባር ለማየት በጣም ከባድ ነው። ይህ ነገሮችን በተግባር የማየት ችሎታ እስካላደበራችሁ ድረስ ምንም ማድረግ አትችሉም። ዓለም እንዳለ የተሞላው በአታላይ ነገሮች ነው። አንድ ነገር ከላይ ሲያዩት የሆነ ነገር ይመስላል። ነገር ግን በትክክል መርምራችሁ ስትደርሱበት ሙሉ በሙሉ ልዩ ሆኖ ታገኙታላችሁ። ምሳሌ፣ ማታ ስትተኙ ኩራዝ አብርታችሁ ተኛችሁ። በነጋታው ስትነቁ መብራቱ አሁንም እንደበራ ነው። በእናንተ ቤት ያው ኩራዝ ያው መብራት እየበራ ነው። ግን እንዴት ሊሆን ይችላል? በእያንዳንዷ ሰከንድ አዲስ ነበልባል ይፈጠራል። ከዛ እሱ ወዲያው ያልፍና በምትኩ ሌላ አዲስ ነበልባል ይፈጠራል። አሁንም እሱ ያልፍና በምትኩ ሌላ አዲስ ነበልባል ይፈጠራል። እንደዚህ እያለ በመካከላቸው ምንም ክፍተት ሳይኖር ያለማቋረጥ ስለሚካሄድ ለእናንተ አንድ አይነት ነበልባል፣ አንድ አይነት ብርሃን ይመስላል። ሌላ ምሳሌ፣ በአከታታይ ሁለት ጊዜ አንድ የበራ ኤሌክትሪክ አምፖልን በጣቴ ጠቆምኩኝ። እኔ የማስበው አንድ አይነት ብርሃን እንደ ጠቆምኩኝ አድርጌ ነው። ግን እንዴት አንድ አይነት ብርሃን ሊሆን ይችላል? አንድ አይነት ብርሃንማ ቢሆን ኖሮ የመብራት ኃይል በየወሩ ይህን ያህል ኮረንቲ ተጠቅመሃል እያለ ያስከፍለኝም ነበር። አምፖሉ የራሴ፣ ማብሪያና ማጥፊያው የራሴ፣ እናንተ ማነህ ብር እያልክ የምትጨቀጭቀኝ ብዬ ወገቤን ይዤ ከራከር ነበር። የሚያሳዝነው መብራት ኃይሉ እውነቱን ነው። እሱ ኮረንቲ ያመነጭና በሽቦ መጥቶ እንገለገልበታለን። ልውውጡ ግን እጅግ በጣም ፈጣን ነው። አሮጌ ኮረንቲ ያልፋል፣ አዲሱ ኮረንቲ በቦታው ይመጣል። አሁንም አሮጌ ኮረንቲ አልፎ ሌላ አዲስ ኮረንቲ እጅግ በጣም በከፍተኛ ፍጥነት ስለሚመጣ አንድ አይነት ብርሃን ብቻ የምናይ ይመስለናል። ሌላ ምሳሌ፣ ጠዋት ወንዝ አቋረጣችሁ። እዛኛው ማዶ ስትሰሩ ውላችሁ በጀልባ ተመለሳችሁ። በእናንተ ቤት አንድ አይነት ወንዝ እያቋረጣችሁ ነው። ግን ይህ እንዴት ሊሆን ይችላል? ሌላው ቀርቶ የሆነ ዱላ ወንዝ ውስጥ ነክራችሁ ብታወጡ፣ አሁንም እንደገና ነክራችሁ ብታወጡ፣ አሁንም ለሶስተኛ ጊዜ ነክራችሁ ብታወጡ፣ እናንተ የሚመስላችሁ አንድ ወንዝ ውስጥ ዱላችሁን እየነከራችሁ የምታወጡ ነው። ነገር ግን ውሃው ያለማቋረጥ እየወረደ ነው። መጀመሪያ ዱላችሁን የነከራችሁበት ወንዝ አንድም ጠብታ እንኳን ሳይቀር ተጠራርጎ ሄዷል። ሁለተኛው ዱላ የተነከረው በአዲስ ወንዝ ውስጥ ነው። እንዲሁም ሶስተኛው ዱላ የተነከረው በሌላ አዲስ ወንዝ ውስጥ ነው። ጠዋት ያቋረጣችሁት ወንዝ ማታ ስትመለሱ ሙሉ በሙሉ አዲስ ወንዝ ነው። ግን አሁንም የምናስበው አንድ ወንዝ፣ አንድ ብርሃን። ታዲያ እንዴት ብለን ነው ከእንደዚህ አይነት የተሳሳተ ሀሳብ ነፃ የምንወጣው? አንዳንድ በስሜት ህዋሳችን አቅም ውስጥ ያሉ ነገሮችን በቀላሉ መረዳት እንችል ይሆናል። ለምሳሌ በአይናችን ነገሮችን እናያለን። ግን የአይናችን አቅም ውስን ነው። የኩራዙ ነበልባል ይፈጠራል፣ ያልፋል። ይፈጠራል፣ ያልፋል። ይከሰታል፣ ያልፋል። በእርጋታ ካጤን ነው እንደሚፈጠርና እንደሚያልፍ ከነበልባሉ አይተን መረዳት እንችላለን። ነገር ግን የኤሌክትሪክ አምፖል ብርሃን የሚፈጠረውና የሚያልፈው በከፍተኛ ፍጥነት ነው። ይህ ፍጥነት ከአይናችን አቅም በላይ ስለሆነ ማየት አንችልም። እንዲሁም ወንዙ ሲወርድ፣ አዎ እየፈሰሰ ነው። ስለዚህ ሁለተኛው ዱላ በአዲስ ወንዝ፣ ሶስተኛው ዱላ የተነከረው ደግሞ በሌላ አዲስ ወንዝ ነው እያላችሁ ልትረዱ ትችላላችሁ። ግን እንዴት ብላችሁ ነው የምትረዱት ይህ ዱላውን የሚነክረው ሰውዬ ላይ የሚካሄደውን ለውጥ? የመጀመሪያውን ዱላ የነከረው ሰውዬ ሄዷል። ሁለተኛ ዱላ የተነከረው በአዲስ ሰው፣ ሶስተኛ ዱላ የተነከረው በሌላ አዲስ ሰው። ይህን እንዴት አድርጋችሁ ነው የምትረዱት? ይህን የመረዳት ችሎታ ገና አላዳበራችሁም። ለምሳሌ ቪፓሳና ለማይለማመዱ ሰዎች እኚህ ከግማሽ ሰዓት በፊት ንግግር የጀመሩት መምህር ጎይንካ አሁንም ያው ጎይንካ ናቸው ብለው ሊያስቡ ይችላሉ። ትናንትናም ራሳቸው ጎይንካ፣ ባለፈው ዓመት ራሳቸው ጎንካ የዛሬ 10 አመት ራሳቸው ጎንካ የዛሬ 50 አመት 60 አመት 67 አመት ራሳቸው ጎንካ ይህም አንዴ ሊሆን ይችላል። በእያንዳንዱ ሰከንድ መምህር ጎንካ እየሞቱ በመትካቸው አዲስ ጎንካ እየተወለደ ነው። በእያንዳንዱ ጊዜ እኚህ ጎንካ ይሞታሉ በመትካቸው ሌላ ጎንካ በቦታ ይፈጠራል። በዓለም ላይ የሚገኙ አጠቃላይ ቁሳቁሶች ህይወት ያላቸውን ጨምሮ የተሰሩት በጣም ጥቃቅን ከሆኑ ንዑስ አቶሞች ነው። እነዚህ ንዑስ አቶሞች በከፍተኛ ፍጥነት ይከሰታሉ፣ ያልፋሉ። ይህን ፍጥነት ለማየት ከአቅማችን በላይ በመሆኑ እውነቱን ማወቅ አንችልም። ፍጥነት ያታልላል፣ ያደናግራል። አንድ ሰው በትክክል ምን እየተካሄደ እንደሆነ ማወቅ አይችልም። ምናልባት ተመራማሪዎች ይህንን ነገር ስላረጋገጡ በሐሳባዊ ዕውቀት ደረጃ እንኳን ብትቀበሉት ምንም አይረዳም። ዘመናዊ ተመራማሪዎች እንደደረሱበት በዓለም ላይ ምንም ጠጣር ነገር የለም። ሁሉም ነገር ልክ እንደ አረፋ ባዶ ነው። አጠቃላይ በህዋ ውስጥ ያሉ ቁሶች የመጨረሻ ደረጃቸው ቫይብሬሽን ወይም እርግብግቦች ነው። እንዲሁም እንደ ቡድሃ የበሩ ሰዎች የሚሉትም ይህንኑ ነው። አጠቃላይ ህዋ የተሞላው በእርግብግቦች ነው። ይህንን በተመራማሪዎች ላይ ከፍተኛ እምነት ስላላችሁ ልትቀበሉት ትችላላችሁ። ግን ይህ ምንም አይጠቅማችሁም። በሰውነታችሁ ላይ በተግባር ማየት አለባችሁ። የመጨረሻው ግብ ላይ ለመድረስ እና ነፃ ለመውጣት በዚህ ብርሃናዊ ሰው የተደረገው ይህንኑ ነው። እያንዳንዳችሁም ማድረግ ያለባችሁ ይህንኑ ነው። እንዴት ለውጥ እንደሚካሄድ በተግባር ማየት አለባችሁ። ያለማቋረጥ ልውውጥ ልውውጥ በከፍተኛ ፍጥነት በእያንዳንዷ ጊዜ እየተከናወነ ነው። እንበልና ህፃን ልጅ ይወለዳል። ቆንጆ፣ ለስላሳ፣ በጣም አሳዛኝ ፍጡር። ከዛ ከአስር ዓመት በኋላ ይህንን ህፃን ስታዩት ከፍተኛ ለውጥ። ከሀያ ዓመት በኋላ 30፣ 50፣ 60፣ 80 ዓመት በኋላ በጣም ይገርማል። ይህ እንደዚህ ዝርክርኩ የወጣው ሽማግሌ ያ ህፃን ነው? እንዴት እንዲህ ሊሆን ቻለ? መቼም በየአስር ዓመቱ መጨረሻ ላይ የሆነ መላእክት ልጁ በተኛበት እየመጣ የሚያሳድግ በትር በሰውነቱ ላይ እያሳለፈ አልቀየረውም። ምንም እንደዚህ አይነት ነገር የለም። በእያንዳንዷ ጊዜ ለውጥ እየተከናወነ ነው። በእያንዳንዷ ጊዜ ለውጥ ለውጥ ለውጥ፣ ማደግ ማርጀት፣ ማደግ ማርጀት ማርጀት። ይህ የተፈጥሮ ህግ ነው። ይህን የተፈጥሮ ህግ በሐሳባዊ ዕውቀት ደረጃ ብቻ ወይም በስሜታዊነት ተነሳስታችሁ ብትቀበሉት ምንም አይረዳም። ዝም ብሎ አእምሮ ማዝናኛ ዕውቀት ሆኖ ነው የሚቀረው። በዕውቀቱ ጥቅም ልታገኙበት አትችሉም። ወደ ተግባራዊ ዕውቀት መቀየር አለበት። ዕውቀቱን በተግባር ደረጃ በሰውነታችሁ ላይ ማየት ስትጀምሩ ትልቅ ለውጥ በራሳችሁ ላይ ታያላችሁ። እናንተም የጀመራችሁት ይህንኑ ነው። በአሁኑ ሰዓት እናንተ በጎዳናው ላይ የጉንዳን እርምጃ ተራምዳችኋል። መንገዱ በጣም ረጅም ነው። ውስጣችሁ ጠልቃችሁ በጣም መመርመር አለባችሁ። ምንድን ነው ይህ አካል? ምንድን ነው ይህ አእምሮ? በጥልቀት ደረጃ በሁለቱ መካከል እርስ በርስ ምን እየተካሄደ እንደሆነ መመርመር አለባችሁ። ይህ ነው እሱን ሙሉ በሙሉ እንዲበራ ያደረገው። ይህን ሰውነቱን እየከፋፈለ፣ እየሰነጣጠቀ፣ እየበታተነ፣ እያሟሟ ቁስ አካልን በተመለከተ የመጨረሻ እውነት ላይ ደረሰ። እንዲሁም አእምሮን በተመለከተ የመጨረሻ እውነት ላይ ደረሰ። ከአእምሮ ጋር አብረው የሚመጡትን የአእምሮ ረዳቶችን በተመለከተ የመጨረሻ እውነት ላይ ደረሰ። ከዛ የአእምሮና የቁስን መስክ ተሻግሮ የሆነ ነገር በዛኛው ማዶ ላይ ቀመሰ። ምንድን ነው ይህ አካል ብሎ ሲከፋፈል፣ ሲሰነጣጥቀው፣ ሲከፋፍለው፣ ሲሰነጣጥቀው የመጨረሻውን የቁስ አካላት መሰረት አገኘ። ይቺ ብናኝ ንዑስ አቶምን ከላፓ ብሎ ሰየማት። አጠቃላይ ቁስ አካል የተሰሩት ከዚች ንዑስ አቶም ነው። ከካላፓ ያነሰ ነገር በዚህ ምድርና ህዋ ላይ የለም። አታ ካላፓ ነው ትክክለኛ ስያሜው። አታ ማለት ስምንት ማለት ነው። ስምንት መለያየት የማይችሉ ነገሮች በአንድ ላይ ተሰባስበው ይህችን ካላፓን ፈጠሩ። አራቱ መሰረታዊ ንጥረ ነገሮች ውሃ፣ አፈር፣ እሳት፣ አየር እንዲሁም እያንዳንዳቸው ከሚያንጸባርቁት ጸባይ ጋር ስምንት ይሆናሉ። ለጊዜው እኛን የሚጠቅመን ይህ ጸባያቸው ነው። ምክንያቱም ንጥረ ነገሮቹ በሰውነታችን ላይ የሚፈጥሩትን ስሜት በጸባያቸው አማካኝነት በሰውነታችን ላይ መቅመስ ስለምንችል ነው። እዚህ ደረጃ ላይ ስትደርሱ አእምሯችሁንም በታትኖ ለመረዳት በጣም ይቀላችኋል። እንዲሁም በአእምሮ ውስጥ ያለው ነገር የመጨረሻ ደረጃ ይህ ነው ብላችሁ መረዳት ትችላላችሁ። ይህ ነገሮችን በታትኖ የመረዳት ስራው የአእምሮና የአካል ክስተቶችን ምን እንደሆኑ በደንብ እንዲገባው ረዳው። ሁሉም ነገሮች የሚከሰቱትና የሚያልፉት እጅግ በጣም ከፍተኛ በሆነ ፍጥነት ነው። መከሰት፣ ማለፍ፣ መከሰት፣ ማለፍ፣ እርግብግቦሽ፣ እርግብግቦሽ። እንደሱ አባባል ጣቴን እንዲህ አድርጌ በማጮህበት ሰዓት ወይም አይኔን ዘግቼ በምከፍትበት ጊዜ እነዚህ ጥቃቅን ካላፓዎች ትሪሊየን ጊዜ ወይም ለእልፍ አላፍ ጊዜ ይከሰታሉ፣ ያልፋሉ፣ ይከሰታሉ፣ ያልፋሉ። የምዕራቡ ተመራማሪዎች የደረሱበትም እዚሁ ውጤት ላይ ነው። በአንድ በአሜሪካ ሀገር በርክሊን በሚባል ዩኒቨርሲቲ ውስጥ የሚሰራ ተመራማሪ ይህን ሁኔታ እየተመራመረ ነበር። በዓለም ላይ ምንም ጠጣር ነገር እንደሌለ ከአንድ ክፍለ ዘመን በፊት የምዕራቡ ተመራማሪዎች በእውቀት ደረጃ ደርሰውበታል። እና ይህ ተመራማሪ ደግሞ እነዚህ ንዑስ አቶሞች በአንድ ሰከንድ ውስጥ ለምን ያህል ጊዜ እንደሚከሰቱና እንደሚያልፉ ለማወቅ አንድ የአረፋ ገንቦ የሚባል መሳሪያ ፈጠረ። እነዚህ ካላፓዎች ልክ እንደ አረፋ ቡልቅ ብለው ከምንም ነገር ተከስተው እንደገና ይሰወራሉ። ይህን የአረፋ ገንቦ ተጠቅሞ እንደደረሰበት ውጤት ከሆነ እነዚህ ንዑስ አቶሞች ተከስተው የሚያልፉት አንድ ቁጥር ትጽፉና ከዛ በኋላ 22 ዜሮች አከታትላችሁ ትጽፋላችሁ። ይህን ያህል ጊዜ ነው በሰከንድ ተከስተው የሚያልፉት። ጉዳም የደረሰበት ይህንኑ ነው። አይኔን ጨፍኜ ስገልጥ ትሪሊየን ጊዜ ተከስተው ያልፋሉ። ሁለቱም አንድ አይነት ውጤት ላይ ይደረሱ እንጂ በመካከላቸው ከፍተኛ ልዩነት ነበረ። የተወሰኑ ተማሪዎች ከአሜሪካ ወደ ህንድ ይህን ኮርስ ለመለማመድ መጥተው ስለዚህ ሰውዬ ጉዳይ ሰሙና ሲመለሱ ሊገበኙ ተወሰኑ። ሰውዬው በጣም ዝነኛ ነበር። የኖበል ሽልማት ወይም ኖበል ፕራይዝ አግኝቷል። መቼም የኖበል ሽልማት ለማንም ተራ ሰው አይሰጥም። አንድ ከዚህ በፊት ሰዎች የማያውቁትን አዲስ ነገር መፈልሰፍ አለበት። የተመራማሪና ቡዳ የደረሱበት አንድ አይነት ውጤት ስለነበረ ምን አይነት ሰው እንደሆነ በጉጉት ሊያዩት ሲሄዱ ያው እንደ ማንኛውም ዓለማዊ ሰው በጭንቀትና በመከራ ውስጥ ተዘፍቆ አገኙት። እንዴት ይህ ተመራማሪ ከመከራ ራሱን ነፃ ሊያወጣ አልቻለም? ምክንያቱም በአፈና ማያፋኛ የለውማ። እውቀቱም በተግባር አልቀመሰውም። ስለዚህ ተፈጥሮ ሙሉ በሙሉ አልገባውም። በዚህ በአረፋ ገንቦ ተማምኖ ግኝቱን አገኘ። ነገር ግን ያኛው ሙሉ በሙሉ ከሁሉም መከራዎች ነፃ የወጣው ሰውዬ ውጫዊ መሳሪያ በመጠቀም ፋንታ የራሱን ሰውነት ተጠቅሞ እውነቱን በቀጥታ እየቀመሰ ሲሄድ ተፈጥሮ ሙሉ በሙሉ ተገለጸለት። ይህ ትልቅ ልዩነት ያመጣል። ራሳችሁ ውስጥ ጠልቃችሁ ገብታችሁ በአእምሯችሁና አካላችሁ መካከል ያለውን የእርስ በርስ ግንኙነት ስትመረምሩ ዝም ብላችሁ የመገረም ጥማታችሁን ለማርካት አይደለም። የምትመረምሩበት ምክንያት ከድንቁርናችሁ ነፃ ለመውጣት ነው። በድንቁርና ምክንያት መጥፎ አስተሳሰብ እንዴት እንደሚመነጩና አጠቃላይ አምሮቹን እንዴት እንደሚበክሉት እንዲሁም በዚሁ ምክንያት እንዴት መከራ ውስጥ እንደምትገቡ ለመረዳት ነው። ይህንን የድሮ አምሮ ባህሪ ለመቀየር ጠልቃችሁ ገብታችሁ እውነትን በተግባር ማየት አለባችሁ። ወደ ውስጣችሁ መግባት ሲጀምሩ በመጀመሪያ የሚያጋጥማችሁ ነገር ስለ ነገሮች መለዋወጥ ነው። በእያንዳንዷ ሰከንድ የሆነ ለውጥ እየተከናወነ ነው። አጠቃላይ የአካልና የአእምሮ ክስተት ያለማቋረጥ እንደተቀያየረ ነው። ይህ ደግሞ ሊገባችሁ የሚችለው በሰውነታችሁ ላይ ስታዩት ብቻ ነው። ዝም ብላችሁና አካላችሁን እየከፋፈላችሁ እየሰነጣጠቃችሁ እያሟሟችሁ ስትሄዱ መጨረሻ ላይ ምንም ቋሚ ጠጣር ነገር አታገኙም። በባህቫና ማያፓኛ የምትገነዘቡት ይህንን እውቀት ነው። አኒቻን ወይም ተለዋዋጭነትን በተግባር እያያችሁ ነው ማለት ነው። መጀመሪያ አካባቢ ስራችሁን ስትጀምሩ በጣም ጠጣርና ጠንካራ እውነት ያጋጥማችኋል። ይህ በስጋና በአጥንት የተሰራው ሰውነታችሁ ጥብቅ ብቅ በማለቱ አስተሳሰባችሁን በመሃሉ ማስገባት አትችሉም። ስለዚህ የሚሰማችሁ ስሜቶች ጠቅላላ የጓጉሉ ናቸው። ወይ ግፊት፣ ወይ ክብድ ይላችኋል፣ ወይ የመደንዘዝ ስሜት፣ ወይ ሙቀት፣ ህመም የመሳሰሉት የሰውነት ስሜቶች ያጋጥሟችኋል። እነዚህ ስሜቶች የተጋነኑና የጓጉሉ ናቸው። አሁን በአፍንጫችሁ አካባቢ የሚሰማችሁን አይነት ስሜቶች ነገ በአጠቃላይ ሰውነታችሁ ይሰማችኋል። ስሜቶቹን ታዲያ ጥሩ ወይም መጥፎ ብላችሁ ፍርድ ሳትሰጡ እንዳመጣጡ በተረጋጋ አእምሮ ማጤን መሞከር አለባችሁ። ምናልባት ሁልጊዜ ለሰውነት ስሜቶች ምላሽ ሳትሰጡ ተረጋግቶ ማጤን ሊከብዳችሁ ይችላል። ግን አሰራሩ እንደዚህ ነው። ለጥቂት ጊዜያቶች እንኳን የሰውነት ስሜታችሁን በእርጋታ የጤናችሁ መምጣት ስትጀምሩ አእምሯችሁ የዛኑ ያህል እየተሞረደና እየሾለ ይመጣና የጓጎለውን የሰውነታችሁን ክፍል እየሰነጣጠቀ በመግባት ረቂቅ እውነቶችን ማጤን ትጀምራላችሁ። በእንደዚህ አይነት አሰራር ስትቀጥሉ አጠቃላይ አካላችሁን ብትንትኑን ተዋጡትና ከዛ ምንም አይነት ጠጣር ነገር አታገኙም። የሚያጋጥማችሁ ጠቅላላ እርግብግቦሽ፣ አረፋ፣ ይመጣል ያልፋል፣ ይመጣል ያልፋል፣ ቋሚ እርግብግቦሽ ጅረት ያለማቋረጥ በአጠቃላይ ሰውነታችሁ ላይ ሲፈስ ታያላችሁ። ከዚህ ተግባራዊ ልምድ ምንም አይነት ቋሚ ነገር እንደሌለ፣ ሁሉም ነገር በከፍተኛ ፍጥነት ተከስቶ ወዲያውኑ እንደሚያልፍ በተግባር ትገነዘባላችሁ። ይህ ዝም ብሎ የቃላት ጨዋታ ወይም በስሜታዊነት ወይም በእምነት የተቀበላችሁት እውነት ሳይሆን ራሳችሁ በሰውነታችሁ ላይ በተግባር የምታዩት እውነት ነው። በዚህም ይህ ሰውነታችን እንደምናስበው ቋሚና ጠንካራ ሳይሆን በእያንዳንዷ ሰከንድ የሚቀያየር የእርግብግቦች ጅረት መሆኑን እንረዳለን። ከዛ ይህ እብደት ይለቀናል። ለዚህ ለሰውነትና ለአእምሮ በፍቅር ጥብቅ የማለት እብደት ምንድን ነው ጥቅሙ? በዚህ በየሰከንዱ በሚቀያየር ነገር ላይ ፍቅር ወይም ጥላቻ ማሳደር፣ ይህ ስጋችን ከንቱ መሆኑን እንረዳለን። ይህ እውነት ሲገባችሁ ነገሮችም በሚዛናዊ አእምሮ ማጤን ትጀምራላችሁ። የድሮ ባህሪያችሁ ለማንኛውም በሰውነታችሁ ላይ ለሚፈጠር ስሜት ጭፍን ምላሽ መስጠት ነበር። በፍላጎት ወይም በጥላቻ ለእያንዳንዱ ስሜት ጭፍን ምላሽ ተሰጡ ነበር። በዚያ ምክንያት አእምሯችሁ ሚዛኑን ያጣና ይበጠበጥ ነበር። ነገር ግን አሁን የአንቻ እውቀት በተግባር ደረጃ ግልጽ ይሆናል። ይህን እውነት በተግባር እያዳበራችሁ ስትመጡ አንቻ፣ ሁሉ ነገር መቀያየር፣ ለውጥ፣ ይህ የመለዋወጥ ህግ ይገባችኋል። በዚህ ምክንያት ሌላኛው እውቀት አናቱን በቅ ያደርጋል። ዱካ፣ መከራ፣ ስለ መከራ ዕውቀት መጀመሪያ አካባቢ ይህን ቴክኒክ መለማመድ ስትጀምሩ ማለትም በውስጣችሁ እውነትን መመርመር ስትጀምሩ በጣም የጓጉሉና የተጋነኑ የሰውነት ስሜቶች ያጋጥሟችኋል። አብዛኛውን ጊዜ እነዚህ የሰውነት ስሜቶች በጣም ያማሉ እንዲሁም ሰውነታችሁን ክብድ ይላችኋል ወይም ድንዝዝ ይላችኋል። ብቻ ምንም የሚጥም ስሜት አይሰማችሁም። ሁሉ ነገር በስቃይና በመከራ የተሞላ ሆኖ ታገኙታላችሁ። ስለዚህ ቶሎ መገላገል ትፈልጋላችሁ። ግን ምንም ማድረግ አትችሉም። ስሜቱ እንደሆነ በሰውነታችሁ ውስጥ አለ። ነገር ግን ማንኛውንም የሚመጣ ነገር በርጋታ ለማጤን ራሳችሁን እያሰለጠናችሁ ስለሆነ ምንም መከራ ቢሞላውም ተረጋግታችሁ ታዩታላችሁ። ምንም ደስ የማይል ስሜት ቢሆንም በርጋታ በትዕግስት ታጤኑታላችሁ። ከዛ አንዳንዴ በሰባተኛው ቀን ወይ በስምንተኛው ቀን ወይ በዘጠነኛው ቀን እንዲሁም አንዳንድ ተማሪዎች ደግሞ በሁለት ኮርሶች ወይ በሶስት ኮርሶች በሰውነታቸው ላይ ያለው ጠጣር ነገር ተቅላላ ይሟሟና ሁሉ ነገር ወደ እርግብግቦሽ ይቀየራል። የነጻ እርግብግቦሽ ጅረት በአጠቃላይ ሰውነታቸው ይፈሳል። ይህ እጅግ በጣም ደስ የሚል ስሜት ይሰጣል። ይህን ግሩም ስሜት በቃላት ሊገልጹት አይችሉም። ስጠብቀው የነበረው ይህን ነበር። አሁን የመጨረሻ ግቤን አገኘሁ ይላሉ። ከዚህ የሰውነት ስሜት ጋር ከፍተኛ የፍቅር ጥብቂያ ይዛቸዋል። ግን ሊገባቸው የሚገባው ነገር ይህም እንደ ሌሎቹ ክስተቶች ኃላፊ መሆኑን ነው። ውሎ አድሮ መቀየሩ አይቀርም። ጠዋት ደስ የሚል እርግብጎሽ ጅረት በአጠቃላይ ሰውነታቸው ሲሰማቸው አርፍደው፣ ከሰዓት በኋላ ግን ሁሉ ነገር ተቀያይሮ እንደገና ይህ ህመም፣ ክብደት፣ ድንዛዜ በአጠቃላይ ሰውነታቸው ይሰማቸዋል። ከዛ ወደ አስተማሪያቸው ወይ ረዳት አስተማሪያቸው ጋር ሄደው የጠዋቱ ሜዲቴሽን እንዴት ቆንጆ ነበር፣ አሁን ግን ሁሉ ነገር መጥፎ ነው ብለው ይነጫነጫሉ። አያችሁ፣ ራሳችሁን ቋሚ ካልሆነ ከኃላፊ ነገር ጋር ካላመዳችሁትና በፍቅር ካጣበቃችሁት ያ ነገር ሲያልፍ ማዘናችሁ አይቀርም። ከዛ ሁሉ ነገር ግልጽ እየሆነ ይመጣል። ደስ የማይሉ ስሜቶች ብቻ ሳይሆኑ ደስ የሚሉ ስሜቶችም ጭምር መከራ ናቸው። ምክንያቱም ራሳችሁን ከነዚህ ስሜቶች ጋር የማጣበቅ ዝንባሌ ያድርባችኋል። ራስን ከኃላፊ ነገር ጋር ማጣበቅ ደግሞ መከራ ራስ ላይ ማምጣት ነው። ምክንያቱም የወደዳችሁት ነገር ያልፍና ታዝናላችሁ። ከዛ ዱካ ወይም መከራ በህመምና ደስ በማይሉ ስሜቶች ብቻ ሳይሆን ደስ በሚሉ ስሜቶች ላይም አለ። ሁሉ ነገር ግልጽልጽ እያለ ይመጣል። ይህን እየተረዳችሁ ስትሄዱ ሶስተኛው እውቀት ክፍል ራሱን ብቅ ያደርጋል። አናታ፣ እኔ የሚባል ነገር የለም፣ የኔ የሚባል ነገር የለም። ከላይ ይህን የጓጎለ ሰውነት ስናየው እኔ የሚባል ጠጣር ወይም ቋሚ ነገር ያለ ይመስለናል። የኔ የሚባል ነገር ያለ ይመስለናል። ነገር ግን በውስጣችን ጠለቅ ብለን ገብተን ይህን የሰውነታችንን መስክ፣ የአእምሯችንን መስክ ከመረመርን በኋላ መጨረሻ ላይ የምናገኘው እርግብግቦሽ፣ አረፋ በከፍተኛ ፍጥነት ሲፈጠር ሲጠፋ ነው። የትኛው አረፋ ነኝ እኔ? የትኛው አረፋ? አለፈ። ወይኔ ታዲያ እኔም አለፍኩኝ ማለት ነው እያላችሁ በራሳችሁ መቀለድ ትጀምራላችሁ። እንዲያው ለመግባባት ያህል እኔ፣ የኔ፣ ያንተ የሚሉትን ቃላቶች እንጠቀማለን እንጂ በትክክል ከሄድን እኔ የሚባል ነገር የለም፣ የኔ የሚባል ነገር የለም። ግን እነዚህን ቃላቶች ለመግባባት የግድ መጠቀም አለብን። ካለበለዚያማ ይህ የአረፋ ቁልል ከዚያኛው የአረፋ ቁልል ጋር እያወራ ነው ልንል ነው? ይህ ጥሩ መግባባት ቋንቋ አይደለም። ስለዚህ ለመግባባት ያህል እኔ፣ የኔ፣ ያንተ የመሳሰሉትን ቃላቶች እንተከማለን። ግን ተለቅ ብለን የመጨረሻውን እውነት ስንመረምር ካላረፋና አርግብ ጎሽ በስተቀር በዓለም ላይ ምንም ጠጣር ነገር የለም። ምንም ቋሚ ነገር በውስጣችን የለም። ይህ አናታ ይባላል። እኔ ወይም የኔ የሚባል ነገር ቢኖር ኖሮ በዛ ነገር ላይ ባለቤትነት ሊኖረኝና ልቆጣጠረው መቻል ነበረብኝ። ታዲያ ምን አይነት ባለቤትነት በእኔ ላይ አለኝ? እድሜያችን ወደ 40ዎቹ ጠጋ ሲል እና ፊታችንን በመስታወት ስንመለከት የሆነ ሽበት ጸጉራችን ላይ እናያለን። እንዴ እየሸበትኩኝ ነው፣ ይህማ በፍጹም አይሆንም ብለን ወደ መድኃኒት ቤት ሮጥ እንልና የጸጉር ቀለም ገዝተን ሽበታችንን እንሸፍነዋለን። ከዛ ገና ወጣት ነኝ እኔማ ወጣት ነኝ እያለን ሌሎችን ማታለል ራስን ማታለል እንችል ይሆናል። ነገር ግን እንዴት ብለን ነው ይህንን ተፈጥሮ ይህንን ዳማ ማታለል የምንችለው? ቀኖች እያለፉ በሄዱ ቁጥር እየሸበትን እያረጀን እየሞትን ነው የምንሄደው። በራሳችሁ አካል ላይ ባለቤትነት ካላችሁ እስቲ ሰውነታችሁን አሁን ማርጀት አትችልም፣ ሁሌ ወጣት ሆነህ ኑር ብላችሁ ከማርጀት አስቁሙት። በፍጹም አትችሉም። ይህን የማያቋርጥ የልውውጥ ክስተት በደንብ ሳይረዱ ልደት እያሉ በከንቱ መደሰት። ለምሳሌ አንድ ሰው 20 ዓመቱን ሲያከብር ትልቅ ግብዣ ይደግሳል። ሰው ሁሉ እየመጣ እንኳን ለ20 ዓመት ያደረሰ ሃፒ በርዝዴይ ቱ ዩ እያለ ደስታውን ይካፈልለታል። አጅሬ ግን ለመቃብር ጉድጓድ በ20 ዓመት እንደተቃረበ ቢገባው ኖሮ በዚህ ዜና ብዙም አይደሰትም ነበር። ይህ ማለት ደግሞ የልደት ቀን በመጣ ቁጥር ወይኔ ለመቃብሬ በአንድ ዓመት ተቃረብኩኝ እያላችሁ እንድታለቅሱ አይደለም። ዳማ ይህን አያስተምርም። ዳማ የሚያስተምረው እውነቱን እንድትገነዘቡ ነው። ይህን ያህል ጊዜ ሄዷል፣ ይህ ሀቅ ነው። ምን ያህል ጊዜ እንደቀረኝ አላውቅም። በሕይወቴ የቀረኝን ጊዜ እንዴት በቁም ነገር ላይ ላሳልፈው ብላችሁ እንድታስቡ ነው የሚያስተምራችሁ። ይህ ትልቅ እውቀት ነው። አናታ ወይም እኔ የሚባለው ነገር እንደሌለ ግልጽ ሲሆንላችሁ አንቻ ማለትም ቋሚ ነገር እንደሌለና ሁሉም ነገሮች ተለዋዋጭ እንደሆኑ እንዲሁም ዱካ ማለትም ሁሉም ነገር የመከራ ምንጭ እንደሆነ ግልጽ ይሆንላችኋል። እነዚህ ሶስት የተፈጥሮ ባህሪዎች አንቻ፣ አናታ እና ዱካ በደንብ ከገባችሁ የተፈጥሮ ሕግም በተግባር ደረጃ በደንብ ይገባችኋል። ይህም ቀስ በቀስ ወደ መጨረሻው ግብ ያደርሳችኋል። ከዛ በዕለት ተዕለት ኑሯችሁ ላይ ከሰዎች ጋር ስትገናኙም ሆነ የሕይወት ውጣ ውረድ ሲያጋጥማችሁ ይህ እውቀት ራሱን እያንጸባረቀ ይመጣል። ከላይ የሚታይ እውነት ባለበት ደረጃ እውነት ነው። አለበለዚያማ ይህ የማየው ግድግዳ የአረፋ ክምር ነው፣ ምንም ጠጣር ነገር የለውም። እንዲሁም እግሬ የአረፋ ክምር ነው፣ ስለዚህ ግድግዳውን በእግሬ በመተው እግሬ በዛኛው በኩል ሾልኮ ይወጣል ብላችሁ ግድግዳውን በካልቾ በትመቱት እግራችሁን ሰብራችሁ ታርፏታላችሁ። ስለዚህ በአይን የምታዩትን የላይኛውን እውነት እንደ እውነት ተቀበሉት። ይህ ግድግዳ ከላይ ሲያዩት ጠንካራ ነው፣ ነገር ግን በታትናችሁ የመጨረሻ መሰረቱን ብታዩት ዝም ብሎ እርግብግቦች ነው። ነገሮችን እንደዚህ እያደረጋችሁ ስትመረምሩ ምንም ጉጉት ወይም ጥላቻ አያድርባችሁም። በእንደዚህ አይነቱ ነገሮችን በታትኖ የማየት ችሎታ ስትጎለብቱ ነገሮችን ከላይ እንደሚታዩት መቀበል ብቻ ሳይሆን እየከፋፈላችሁ፣ እየሰነጣጠቃችሁ፣ እየበታተናችሁ የመጨረሻውን እውነት ማየት ትለማመዳላችሁ። እንደዚህ ነገሮችን ከፋፍሎ የማየት ብልሃት የሌለው ወንድ የሴት ቅርጽ ሲያይ ዛሬ ያየኋት ሴት ምን የመሰለች ቆንጆ ብሎ ያዳንቃል። ወይም የሆነች ኮረዳ የአንድ ጎረምሳ የሰውነት ቅርጽ ታይና ምን መሰለሽ አበላ መሰለሽ ወንዳ ወንድ እያለች ታደንቃለች። ግን በድሃማ እየጎለበታችሁ ስትመጡ ነገሮችን በታትናችሁ ለማየት ትሞክራላችሁ። እስቲ ምንድን ነው ቁንጅና ማለት እያላችሁ መመርመር ትሞክራላችሁ። ከላይ ትጀምራላችሁ። ጸጉር፣ አይ ጸጉር፣ ለስላሳ ጸጉር፣ ሐር እኮ ነው፣ ወርቃማ ጸጉር፣ ጥቁር ረጅም ጸጉር፣ ብቻ ይህ ጸጉር ወይም ያ ጸጉር እያላችሁ ራሳችሁን ትበጠብጣላችሁ። ከዛ አንድ ጸጉር ተበጥሶ ቢወጣ ቁንጅናውን ወዲያው ስለሚያጣ ቆሻሻ ማጠራቀሚያ ውስጥ ነው የሚወረወረው። ምስኪን ሚስት ቁርስ ስታዘጋጅ እንደ ድንገት የሳር ከአናቷ ላይ ተበጥሶ ምግቡ ውስጥ ገባ። አቶ ባለም ቁርሱን ሲበላ ጸጉር ውስጡ አገኘበት። የምን ቆሻሻ ጸጉር ነው? ምን አለ ንጹህ ቁርስ ብታቀርቢ? ኤዲያ ወስፋቴን ቆለፍሽው ብሎ ሲነጫነጭ፣ ሚስት ደግሞ እንዴ ስለምን ቆሻሻ ጸጉር ነው የምታወራው? ሌሊቱ ሙሉ ጸጉሯ ወርዶ ወርዶ ስትዘፍንልኝ የነበረው ስታሾፍብኝ ነው ማለት ነው? ቆንጆ ጸጉር፣ ውብ ጸጉር ስትላድርህ የለ በለሁን። ከቆንጆ ቁርስ ጋር ቀርቦልሃል፣ አይኔ እያየ ዋጥ አድርጋት ትለዋለች። አያችሁ፣ የጸጉር ቁንጅና በሰውነት ላይ እያለ ነበር፣ ግን ተበጥሶ ከወደቀበት ጊዜ ጀምሮ ቆሻሻ ነው። እሺ፣ አሁንም ትንሽ ወረድ እንበል። ምን የመሰለ ጥርስ፣ በሰልፍ የተደረደረ እንቁ እያላችሁ ስታዳንቁ ቆይታችሁ አንድ ጥርስ ተሰብሮ ወደቀ። አንድ እንቁ ተሰብሮ ወድቋልና ቁም ሳጥን ውስጥ በመቆለፍ አስቀምጡት በማለት ፋንታ ወደዛው ሩሮ ይህን አጥንት ስባሪ ትላላችሁ። እንቁነቱ አንድ ላይ እንደተሰበሰበ ነበር፣ ነገር ግን ተሰብሮ ከወደቀበት ሰዓት ጀምሮ የአጥንት ስባሪ ሆኗል። እሺ፣ አሁንም ትንሽ ወረድ እንበል። ጥፍር፣ በጣም ውብ ጥፍር፣ በደንብ የተሞረደ እንዲሁም ከልብሱ ጋር እንዴት ተደርጎ የተቀባ በጣም ውብ ጥፍር እያላችሁ ስታዳንቁ ሰንብታችሁ አሁንም በጸጉሩ ላይ የደረሰው ታሪክ ደረሰበት። ባለም ቆሻሻ ጥፍር ምግቤ ውስጥ፣ ቆሻሻ ጥፍር እያለ ሲጮህ፣ ሚስት ደግሞ ቆሻሻ ጥፍር ምን ማለት ነው? በጣም ቆንጆ ጥፍር እያልክ ስታዳንቅ አልከረምክም? በል ምግብህም በጣም ቆንጆ፣ ጥፍሩም በጣም ቆንጆ፣ አንድ ላይ ሲገናኙ እጅግ በጣም ቆንጆ ስለሆነ አይኔ እያየ ጉረሳት አለችው ይባላል። ቁንጅና ለመሆኑ ምንድን ነው? አንዴ መምህር ጎይንካ ይህን እያስተማሩ የሆነ ተማሪ መጣና እባክዎ እንደዚህ አይነት ነገር አያውሩ፣ እኛ በምዕራቡ ሀገር ቆንጆ የምንለው ምን እንደሆነ ያውቃሉ አላቸው። እሳቸውም እኔ እንጃ፣ እስቲ ንገረኝ ቆንጆ ምንድን ነው አሉ። እኛ ቆንጆ የምንለው ከዚህ ከላይኛው ቆዳ ትንሽ ገባ ያለ በደም ግባት የተሞላ ገና ሲያዩት የሚያብረቀርቅ ለስላሳ ቆዳን ነው አላቸው። እሳቸውም እሺ፣ ለአንተ ያ ቆንጆ ከሆነ እስቲ በምላጭ ላጥ አድርገው ውሰደው፣ ለአንድ ደቂቃ እንኳን ይዘው አትቆይም፣ ወደ ቆሻሻ መጣያ ውስጥ ነው ወዲያው የምትወረውረው አሉት። እረ ለመሆኑ በሰውነታችን ውስጥስ ቆንጆ ነገር አለ ወይ? ቆንጆ ነገር ቢኖር መቼም በዚህ ቀዳዳ ወይም በዛ ቀዳዳ ይወጣ ነበር። እስቲ በየትኛው የሰውነታችን ቀዳዳ ውስጥ ነው ቆንጆ ነገር የሚወጣው? እንዲያው መቼም ተፈጥሮ የእኛ ከፍተኛ ባለውለታችን ነው። ያለበለዚያማ እስቲ አስቡት፣ ሰውነታችን ተገላብጦ ቢሰራ ማለትም ውጭ ያለው ውስጥ ያለው ሳምባ፣ ጉበት ምናምን ደግሞ ውጭ ቢሆን ኖሮ እድሜ ልካችንን ከአሞራ፣ ከጭልፊት፣ ከጥንባንሳ፣ ከውሾች ጋር እንደተጣላን እንኖር ነበር። ሕይወት በጣም ይዘገንን ነበር። ታዲያ ምንድን ነው ቆንጆ? ይህ ማለት ደግሞ ዳማ ሰውን መጥላት እንድትጀምሩ አስተምሩ። አንተ ቆንጆ አይደለህም፣ ወይም አንቺ አስጠሊታ፣ ወይም እናንተ ያረፋ ክምሮች እያላችሁ ሰውን እንድትሰድቡ አያስተምርም። እኔም ራሴ አረፋ ክምር ነኝ። ወደ ውስጥ እየገባችሁ ነገሮችን ቀስ በቀስ መረዳት ጀምሩ። የራሳችሁ ተግባራዊ እውቀት ወይም ፈኛ እየዳበረ ይመጣል። አእምሯችሁ እየጸዳና እየጠራ ይመጣል። ንጹህ አእምሮ ደግሞ በፍቅር የተሞላ ነው። ወሰን የሌለው ፍቅር። እንዲሁም አእምሯችሁ ወሰን በሌለው ርህራሄ የተሞላ ይሆናል። ፍንድቅድቅ ባለ ደስታ የተሞላ አእምሮ ይሆናል። ማንንም መጥላት አትችሉም። ቀና መንፈስ፣ ፍቅር፣ ርህራሄ። ቀና መንፈስ፣ ፍቅር፣ ርህራሄ ብቻ ነው በውስጣችሁ የሚመነጨው። ይህ ጎዳና ወደዛ ነው የሚወስደን። ከሁሉም መከራና አእምሮ ጉድፍ ነፃ አውጥቶን እውነተኛ የነፃነትና ብርሃናዊ ኑሮ፣ ጥሩ ኑሮ እንድንኖር ይረዳናል። ይህ ለእኛም ለሌሎቹም ጥሩ ነው። ለዚህም እያንዳንዱ ግለሰብ መስራት አለበት። በዚህ ቴክኒክ ለመስራት እዚህ መምጣታችሁ በጣም ጥሩ ነው። ባለፉት 3 ቀናት ተገቢውን ዝግጅት አድርጋችኋል። ነገ የፓኛ መስክ ውስጥ ትገባላችሁ፣ ማለትም ቪፓሻና ትጀምራላችሁ። ግን እንዲገባችሁ የሚያስፈልገው ነገር ልክ እውነትን በአጠቃላይ ሰውነታችሁ ላይ መመርመር ስትጀምሩ እልፍ አእላፍ ንዑስ አቶሞች ሲከሰቱና ሲያልፉ ለማየት አትጠብቁ። ይህ የጓጎለው ሰውነታችሁ እስኪሟሟ ድረስ ህመም፣ ክብድ ማለት፣ ግፊት የመሳሰሉት የጎሉ ስሜቶች ያጋጥሟቸዋል። ነገር ግን ቀስ በቀስ አእምሯችሁ እየተሞረደና እየሾለ ሲመጣ ውስጣችሁን ብትንትኑን አውጥቶ ከላይ እስከታች ለስላሳ የኮረንቲ ንዝረትና የእርግብግቦች ጅረት የመሳሰሉትን ስሜቶች በሰውነታችሁ ላይ ሲፈስ ይሰማችኋል። ግን እናንተ ምንም ነገር አትጠብቁ። ሲመጣ በራሱ ጊዜ ይመጣል። ከጊዜ ወደ ጊዜ እውነትን እንዳመጣጡ ተቀበሉት። የቀረውን ለዳማ ለተፈጥሮ ተውት። እናንተ ብቻ በአሁኗ ሰዓት በሰውነታችሁ ድንበር ውስጥ የሚበቅለውን ስሜት በተረጋጋ መንፈስ አጤኑ። ሁልጊዜም ከቃላት ድግግሞሽ፣ በአእምሮ ምስል ከመቅረጽ ወይም ከሐሳባዊ ነገር ነፃ ሁኑ። በዚህ በአእምሮና በአካላችሁ ውስጥ የሚከሰተውን እውነት ብቻ አጤኑ። ይህን ካደረጋችሁ ያለ ጥርጥር ቴክኒኩ የመጨረሻው ግብ ያደርሳችኋል። በጊዜው በደንብ ተጠቀሙ። ከሕይወታችሁ ላይ 10 ቀናት ለዚህ ቴክኒክ ሰጥታችኋል። ስለዚህ በእነዚህ 10 ቀናት ጥሩ ውጤት ማግኘት አለባችሁ። ጥሩ ውጤትም ታገኛላችሁ። እናንተ ብቻ በርትታችሁና በትጋት ስሩ። በትዕግስትና ያለ መታከት፣ በትዕግስትና ተስፋ ሳትቆርጡ ስሩ እና ከዚህ የመከራ ቀንበር ነፃ ወጣችሁ በእውነተኛ ሰላም በተጣጣመ ኑሮ የደስታ ኑሮ ለመኖር ያብቃችሁ።
በበት ሰላም